ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 6 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሰኔ 6 ቀን 1288 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ከደርግ እስከ ዛሬ የሰላማዊ ትግል አባወራንን ብለው ህዝባዊ ሁለገብ ትግል ሲያመክሉላቸው የባጁት ተልካሾች ዛሬ በየሸለቆው የብርጌድ ጦር መሪዎች ሆነናል ብለው ሊጫወቱብን ተሰማርተዋል። በተለቀቁ ማግስት በውድ አልሞ ተኳሽ ጠመንጃ ታጅበው ላይታች የሚምነሸነሹ አስመሳዮች ደግሞ የፋኖ ዋና አለቃ ተጠሪ በሉን እያሉን ናቸው። ሊሰሩልን ተመካክረው አድብተዋል።
ለማረማን ብሎት ሲሰራው ግን ግድፈት በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ ነው። ከዜናው በማስከተል እናቀርበዋለን። በመጨረሻም
ሰራዊቱንና ኢህአፓን ከፍተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ድንጸት ነው በሚልም ሲወረገው ከነሱ ክህደት በኋላና ወያኔ ስልጣን ከያዘ በኋላ ስለተደረገ ተጋድሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጽሐፍ ችሎታ ድንገት ከተከሰተ ሊጽፉ ተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉዳ ጋላጮች ከተገኙበት ነቁ ብለን ኢህአፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠብቅም።
እንጻፍ ካልንማ በሚል ርዕስ ከኢያሱ አለማየሁ የቀረበ ጽሑፍ ክፍል ሁለት ነው። በዚህም የመጀመሪያው ክፍል ፕሮግራማችን ይተናቀቃል።
የእርዳታ ምግብ ስርቆት የተፈጸመው በአገዛዝና ወያኔ የጋራ ስምምነት መሆኑ ተነገረ። በኢትዮጵያ መጠነ ሰፊ ስርቆት ሲፈጸምበት ነበር የተባለው ከዓለም አቀፍ ድርጅቶች ለተቸገሩ ሰዎች የሚቀርበው የምግብ እርዳታ በአገዛዝና ወያኔ ድርጅቶች ሲፈጸም እንደነበር ተገልጿል። በዋናነት ከአሜሪካና ከተባበሩት መንግስታት ድርጅት በኢትዮጵያ በተቸገሩ ሰዎች ሲቀርብ የነበረው የእርዳታ ምግብ ላይ ስርቆት የተፈጸመው በአገዛዙ አካላት የተቀናጀ ሴራ ነው። በዚህም የአገዛዙ አካላት የእርዳታ ምግቡን ለወታደሮችና ለተዋጊዎች ሲያቀርቡ እንደነበር የተገለጸ ሲሆን ለተቸገሩ ሰዎች የመጣውን ስንዴ ለነጋዴዎች በማቀበል ተሳጭቶ ወደ ውጭ ሲላክ እንደነበርም የአሜሪካ ዓለም አቀፍ የእርዳታ ድርጅት ማረጋገጡን ጠቅሷል። ይህን ተከትሎም የአሜሪካ ዓለም አቀፍ የእርዳታ ድርጅት በኢትዮጵያ ስራ ለውጥ እስከሚደረግ ድረስ የእርዳታ አቅርቦት አቋርጫለሁ ብሏል። የተባበሩት መንግስታት ድርጅትም እንዲሁ በኢትዮጵያ ለተቸገሩ በሚሊዮኖች የሚቆጠሩ ሰዎች ሲቀርብ የነበረው የምግብ እርዳታ ላይ የተፈጸመው ስርቆት ተጣርቶ አጥፊዎቹ ተጠያቂ እንዲደረጉ ብሎም የአሰራር ማሻሻል እንዲደረግ በመጠቆም ለጊዜው ሲያቀርብ የነበረውን የምግብ እርዳታ ማቋረጡን አሳውቋል። የብልጽግና አገዛዝ እንዲሁም ከውጭ በቀረበ የእርዳታ ምግብ ላይ መጠነ ሰፊ ስርቆት ተፈጽሟል። በተባለበት ትግራይ አካባቢ በጉዳዩ ላይ ምርመራ እንደሚደረግም ተመላክቷል። ከዓለም አቀፉ ድርጅት የሚቀርበው የምግብ እርዳታ መቋረጡን ተከትሎ በተለይ በትግራይ ነዋሪዎች ላይ ለከፋ የራብ አደጋ መጋለጣቸውና በራብ የሚሞቱ ሰዎች ቁጥርም እየጨመረ እንደሆነ ተነግሯል። በኢትዮጵያ በሰሜን ጦርነት በተለያዩ አካባቢዎች በሚካሄዱ ግጭቶች፣ በድርቅ፣ ጎርፍና ሌሎች ሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ከ20 ሚሊዮን በላይ እርዳታ ተጠባቂ ሰዎች መኖራቸውን መረጃዎች ጠቁማሉ። የአዲስ አበባ ወጣቶችና በመደራጀት ያፈኑና ያሳደዱ ያሉ ግለሰቦች ስም ዝርዝር ይፋ ሆነ። ዳንኤል አብዲሳ የአራዳ ክፍለ ከተማ ወረዳ 6 ሰላምና ጸጥታ ባለሙያ ከሁለት ሳምንት በፊት ከቡራዮ ፈቃድ አግኝቶ ሽውጥ ያዘ ሲሆን ሽውጡን ለኦነግ አሳልፎ ሰጥቷል። ታሪኩ መንግስቱ የአራዳ ክፍለ ከተማ ወረዳ 6 ብልጽግና ጽፈት ቤት ኃላፊ ጉዲሳ ትሬሳ የአራዳ ክፍለ ከተማ ወረዳ 6 ብልጽግና ደረጃ ጽፈት ቤት ኃላፊ ታምራት ተረፈ አዲስ አበባ ወጣቶች አደረጃጀት ሰብሳቢ እና የወጣት ሊግ ስራ አስፈጻሚ የኦሮሞ ተወካይ በስራት ሙላቱ የወረዳ 6 የወጣት ሊግ ስራ አስፈጻሚ ለሊሳ ሲጤ ያደስታ የአራዳ ክፍለ ከተማ ወረዳ 6 ሰላምና ጸጥታ ጽፈት ኃላፊ የሰው በከፍተኛ ሁኔታ አሁንም ወጣቶችን እያሳፈሰ ያለ እና ሌሎችም በበርካታ ክፍለ ከተሞች ተሰግሰገው ያሉ ያገዛዙ ቁጥረኞች ንጹሃንን እያሳፈኑ እንደሚኖሩና ክፍለ ከተማዎች በቀጣይ የሚኖሩ እነዚህ አፋኝ ኃይሎችንም በቀጣይ ይፋ እናደርጋለን። በኦሮሞ ጉጂ ዞንና በሲዳማ ዋሳይ ቦታዎች በተፈጠረ ግጭት ከፍተኛ አካል ጉዳት መድረሱ ተገለጸ። በሁለቱ አካባቢዎች ተወላጆቹ መካከል የቆየ ወሰን ይገባኛል ክርክር መኖሩና ይህንም ተከትሎ በተለያየ ግጭት ግጭትና ለመግባባት እንደሚፈጠር በአካባቢው የሚገኙ ነዋሪዎች ተናግረዋል። ለአብነትም ሰሞኑን ግጭት ተፈጥሮ በሁለቱም አካባቢ ተወላጆች ላይ ከፍተኛ የአካል ጉዳት መድረሱ ነው ነዋሪዎች ያከሉት። በሲዳማና በኦሮሞ አዋሳይ ቦታዎች በተለይም ጀዲኦ ከማኒ ገደብና ገርበማ በተሰኙ ስፍራዎች በተደጋጋሚ ግጭት እንደሚከሰትና በዚህ ሳቢያ ከሁለት ወገን ሰዎች ለአካል ጉዳት እንደሚዳረጉ ማስረድተዋል። በጉጂ ዞን ቦሬ ሱኬ በተሰኘ ስፍራ በሚኖሩ የኦሮሞ ተወላጆችና ሀገር ሰላም በተሰኘ ስፍራ በሚኖሩ የሲዳማ ተወላጆች መካከል በወሰን አቅራቢያ በተከሰተ ግጭት ቁጥራቸው በውል ያልታወቀ ሰዎች መጎዳታቸው ተነግረዋል። መሰል ችግሮች በተደጋጋሚ የሚከሰቱ ቢሆንም በሁለቱም አካባቢዎች በኩል የተወሰደ የመፍትሄ እርምጃ ባለመኖሩ ይልቁንም ኦህዴድ የግዛት ማስፋፋትን እስከቀጠለ ድረስ በሰውና በንብረት ላይ ጉዳት እየደረሰ እንደሆነም ተመላክቷል። በአማራ የተለያዩ አካባቢዎች የገቡ የአገዛዙ ኃይል በአስቸኳይ አካባቢ ለቆ እንዲወጣ ተጠየቀዋል። አማራ በተለያዩ አካባቢዎች የገበዩ ወዴደ የታጠቀ ኃይል በሸዋና ጎጃም ንጹሃን ላይ ጥቃት ሲፈጽም መቆየቱ የሚታወስ ነው። አሁን ደግሞ ወደ ወልዲያ በመዞር አፈሙዙን ዳግም ንጹሃን ሰዎች ላይ አነጣጥሯል። ይህንንም ተከትሎ ይህ አሸባሪ የአገዛዙ ኃይል ወልዲያን ጨምሮ ከመላው የአማራ አካባቢውን ለቆ እንዲወጣ ፋኖችና የችግሩ ሰለባዎች ጠይቀዋል። የወልዲያን ማህበረሰብ ጨምሮ መላው የአማራ ህዝብ በርካታ ችግሮች ውስጥ እንዳለ ጠቁመው ከዚህ ችግር ደግሞ ለመውጣት መላው የአማራ ህዝብ ከፍተኛ ትግል በማድረግ ነጻነትን ማረጋገጥ እንዳለበትም አሳስበዋል። በጎጃም ክፍለ ሀገር ከፍተኛ ህዝባዊ እምቢተኝነት ተቀስቅሷል። ኮሎኔሉ በጎጃም ጦርነት አስከፍቶ ንጹሃንን እየጨፈጨፈ ሰንብቷል። ህዝቡም አለበት ደርባይነቱን በማሳየት ህዝባዊ እምቢተኝነቱን አሳይቷል። ለብአዴን የተሰጠው አሳይመንት ከራያና ወልቃየት ወንጀል ሰርተው በሱዳን በትግራይ የተደበቁትን እንዴት ወደ አማራ መመለስ ስላለባቸው ጉዳይ ሆኗል። ሌላ የተሰጣቸው የቤት ስራ ወደ ትግራይ ያለማንም ከልካይ እህልና ሌሎች ቁሳቁሶች እንዲገቡ አላሳለፍም በሚል አካል ላይ ደግሞ እርምጃ እንዲወሰድ ስለመሆኑም ታውቋል። በጎጃም በሸዋ የፋሽስት ሰራዊት በየመንደሩ ተበትኖ በከባድ መሳሪያ ያሸብራል፣ ይዘርፋል፣ ይገድላል። በሌላ በኩል ደግሞ ወደ ትግራይ የሚያልፍ የጭነት መኪናን አጅቦ እያሳለፈ ተልኮ ተቀብሎ ቀጥሏል። ከዚህ በፊትም በእርግጥ ከአማራ ወደ ትግራይ የሚጫን እህል፣ ሌሎች ቁሳቁሶችና የቁም እንስሳ የጋማ ከብት እንጂ ከትግራይ አንድም ነገር ሲገባ ታይቶ አይታወቅም። በተጨማሪም ከትግራይ ወደ አማራ የሚሰደድ ህዝብ እንጂ ከአማራ ወደ ትግራይ የሚሰደድ ለስራ የሚሄድም እንዲሁ አለመኖሩን ለመገንዘብ ችለናል። የጎንደር ዩኒቨርሲቲ ተማሪዎች ያገዛዙ በደል በእኛ በተመራቂ ተማሪዎች ላይ እያሳደረ ያለው ከመጠን ያለፈ ጫና እጅጉን እንቃወማለን ሲሉ ተደመጡ። እኛ ተመራቂ ተማሪዎች ገና ግቢ ስንገባ ጀምሮ ጉዟችንን በጫና የተሞላ አድርጎብናልም ብለዋል። በእኛ የተጀመረ አንድ ሴሚስተር በ45 ቀን እየወሰድን መጣን። ሁለተኛና ሶስተኛ አመት ከሆነ በኋላ መውጫ ፈተና ተወስዳላችሁ ተባልን። እሱንም እሺ ብለን ብናልፍም እንኳን እንመረቃለን የሚል ተስፋ ይዘን ከአጀምረን ማንበብ ስንጀምር መውጫ ያላለፈ አይመረቅም ተባልን ብለዋል። አንዴ ምን አይነት አሰራር ነው? ምን አይነት ጥላቻ ነው? ሁሉም ነገር መሞከሪያ መሆናችን ሳይንስ ጭራሽ 2016 ቀጠር የለም ማለትስ በምን ቃላት ይገለጻል? ሆነት ለመናገር ሁሉም ተማሪ ማለት ይቻላል ባገዛዙ አምጸናልን ብለዋል። ይህ በጣም ያሳዝናል። ለኛ ይቅርና ሳይኖራቸው ተቸግረው ላስተማርን ምስኪን ግጥቦቻችን ሊታሰብ ይገባ ነበር። ይልቁንም በጭራሽ 2016 ዓመተ ምህረት ተቀላላ ቀጠር የሚባል ነገር አይታሰብም የሚል መርዶስን ሰማ አመጣችን እንዲፈፋም ምክንያት ሆኖናልን ብለዋል። ድምጽ የሚሆነን ሚዲያን ፈልጋለን አድርሱልን ፈተለኛ የ2015 ተመራቂ ተማሪዎች ችግር ውስጥ ነን የሚል መልእክት ማስተላልፈዋል። ዜናው በዚያ በቃ።
Down on the door.
የማክሰኞ ሰኔ 6 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለማረም ማንብሎት ሲሰራው ግን ግድፈት ዘረኛው ኮሎኔል ማደኛ ምላሱን ቀንተሌት ሲያንጣጣ አሁንም አዋቂ የሚመስላቸው ጫጩት ራሶች አሉ። ሳይነገራቸው ቀርቶ አይደለም ጥቁር አለት ላይ ውሃ ማፍሰስ ሆኖ እንጂ ሀተታዎችን መግለጫዎችን ማብራሪያዎችን መድገም የምንገደደው የተባለውን አልሰማ አልረዳ ያሉ በመብረከታቸው ነው። የደርግን ቅጥፈት ዛሬም ሀቅ ብለው ሊያስተጋቡ በጀግናው ኢትዮጵያዊ ዋለልኝ መኮንንና በተሰው የኢሃፓ አባላት ላይ ሐሰት ሊመሰክሩ ተጃጅለው በቅጥረኛነት የተሰለፉ ክፍያ ጠባቂዎች አሉ። ትላንት ከወያኔ ጎን ቆሞና ዶልቶ ዩኒቨርሲቲ የቸበቸበ ዛሬ ተረሳልኝ ብሎ ከዘረኞች ተመሳጥሮ መሬት ባክሲዮን ልሽጥላችሁ ብሎ ህዝብን እየዘረፈ ነው። የዘረኞቹ መጋዣዎች የዳያስፖራ ፈንድ ብለው ስንቱን እንዳልዘረፉ ሁሉ ለአባይ ግድብ ለተራበው ህዝብ ወዘተ እርዳታ በሚል ሽፋን ህዝቡን ሊበዘብዙ ቀጥለዋል። የኮሎኔሉን የቅንጣት ፕሮጀክቶች እቅዶች በተመለከተ ጥያቄ ተነስቷል ቢሉም ጥያቄን ለማስተኛት እንጂ የኦሮሞ ቤተ መንግስት ተብየው አሁንም ወጪ እየፈሰሰበት ነው። ባዕዳን የወያኔ አሽቃባጮች የምዕራብ ትግራይን ልቦለድ ሲያነፍሱና ወያኔና የኦሮሞማ ፋሽስቶች የሚያካሂዱትን ፍጅትና የዘር ማጥፋት ወንጀል ሲደብቁ የወያኔው የነአማረ አረጋዊ መጽሔት ሪፖርተር ደግሞ ኮሎኔሉና ሸኔ መታረቅ አለባቸው ሲል አንገብጋቢ ጉዳይ ብሎ ይሳለቀብናል። የማሽላ እንጀራን በማሽላ ወጥ እርስ በርሱ ስንለው የነበርነውን ያስታውሰናል። በምስራቅ ወለጋ በሰሜን ሸዋ ወዘተ የሚገደለው በየመስጊዱ የሚታረደው በመድፍ የሚደበደበው ሀቅ ተናገረ ተብሎ የሚጋዘው አዛውንት ህዝብን ያስፈጁት እነ ስፋት ነጋ ከእስር ተለቀው አሜሪካ ለህክምና ሲላኩ ውልደቱ ትግሬ ነው ወይስ ኦሮሞ ብለን እንድንጠይቅ ይገድለናል። ማህይሙና ለወያኔ የኢሃፓ አባሎችን ያጋለጠውና ለብዛቸውን ያስጠፋው ወርቅነህ ገበየሁ በግፊት የምስራቅ አፍሪካ ተቋም ኢጋድ መሪ ተብሎ ዳግም ተሹሟል። የአረብ ሊግ በቅርቡ ስብሰባው ሲል እንደለመደው የአባይን ጥያቄ የአረብ አገሮች ጥያቄ ነው ከማለቱ ባሻገር የግድብ ግንባታውን ጸረ ግብጽና ጸረ አረብ ሲል አውግዟል። ግድቡን በሰባት ዓመታት ቀስ በቀስ እንሞላለን ውሃውን ለኢትዮጵያ እርሻ መሬት ላይ አንጠቀምም ብሎ ገብሮ አሁንም ስራው እንዳይጠናቀቅ ከባዕዳን ተማሳጥሮ ያለውና ያለፈው ማገዛዞች ምን ቢጎነበሱ ግብጽን ሊያጠቡ ግን አልቻሉም። በአባይ ላይ ሌላ ግድብ አንሰራም ብሎ ቃል መግባቱንም ሰሞኑን ሲደናበር ማመን ተገዷል። ቻይናም ኢትዮጵያን በወለደ ግድብ መያዟንና በአሜሪካ ተጽዕኖ የብርን ምንዛሪ እንደገና ልትቀንስ ቃል መግባቷንም ሊክዱ አልቻሉም። ምርታችሁን ትታችሁ የምንሸጣውን ስንዴ ብቻ አድርጉ፣ ለኖርዌይ ማዳበሪያ የናረውን ዋጋ ክፈሉ፣ ለተፈናቀሉ ቤት አታከራዩ፣ መፈናቀልን ስናመጣባችሁ በዝምታ ተቀበሉ፣ ለትምህርት መክፈል ተዘጋጁ ወዘተ። የምን አዲስ አበባ ፍንፊኔ እንጂ የምን የጎጃም ወንበራ ኦሮሚያ ግዛት እንጂ የምን ቤኒሻንጉል ጉባ ወለጋ እንጂ ስንላችሁ በዝምታ ተቀበሉ የሚለን አገዛዝ ትግል ላይ የተሰማራውን ፋኖ ለማጥፋት በየአቅጣጫው ቅጥረኞቹን አሰልፎ እየተሯሯጠ ነው። ከደርግ እስከ ዛሬ የሰላማዊ ትግል አባወራንን ብለው ህዝባዊ ሁለገብ ትግል ሲያመክኑላቸው የባጁት ተልካሾች ዛሬ በየሸለቆው የብርጌድ ጦር መሪዎች ሆነናል ብለው ሊጫወቱብን ተሰማርተዋል። በተለቀቁ ማግስት በውድ አልሞ ተኳሽ ጠመንጃ ታጅበው ላይታች የሚምነሸነሹ አስመሳዮች ደግሞ የፋኖ ዋና አለቃ ተጠሪ በሉን እያሉን ናቸው። ሊሰሩልን ተመካክረው አድብተዋል። የመራዊ ጎጃም ሰው ግን ምስጢሩን ያውቀዋል። ትላንት ታቀኛ ጸረ ወያኔ የትጥቅ ትግል እኛ እናደርጋለን ብለው ከሻዕቢያ ጉያ ገብተው ሲግማሙና ኢትዮጵያ ሀገራችንን ሲጎዱ ከግብጽ ሚሊዮን ዶላር ተቀብለው የነበሩት ዛሬም የቀድሞ አባሎቻቸው ግብጽንም ሻቢያንም ሊወዳጁ መጣር ከመጀመራቸው ሌላ ባላቸው አቅምና መድረክ አሁንም ይሃባ ላይ ከይሲ ዘመቻቸውን አጥጧጥፈዋል። ወለልኝ ውዲዮቱን ለኢትዮጵያ የሰዋጀግና ጸጋይ ኢሳቅ አብራሽ በለጠ ተስፋዬ ከበደ ማርታ ገመቹ አቦሃይ ታምራት ወዘተ ለሀገር የተሰወሩ ኢትዮጵያ ጀግኖች ተፈርጣጮች ቡከኖች በታኞች የዘረኛ መጋዣና ጫማ ሳሚዎች ጋር መቼም ሊነጻጸሩ አይችሉም። መስከረነት ተጫዎችም የደርግ ደጋፊ ዜናን ባቢ ወይም ሽብርተኛ ሻምበል ሊሆኑ አይተበቀም። ሀቅን ከቦታው እንፈልጋት እንጂ ላምባሏለበት ኩበት ለቀማው ባዶ ያስቀራል ወንጀለኛ ያደርጋል። የኮሎኔሉ ዘረኛ አገዛዝና ጦሩ ለረሃብተኛ ተላከ የተባለውን እርዳታ ለራሳቸው ጥቅምና ለሽያጭ ማዋላቸው ዛሬ ተጋለጠ የተባለው ለወያኔ ደጋፊዎች አመጪ ማጠየቅ ያለ መስጠት እንጂ ከተጋለጠ ጊዜ አልፏል። የኮሎኔሉ ጦር የኢትዮጵያ ጦር ለሰኮንድም ሆኖ ሳይውቅ የወገን ጦር ያገር መከላከያ የኢትዮጵያ ጦር ሊሉት ደፋጣና ሲሉ ብዙዎቹን ባንዳዎች ታዝበናል። የኮሎኔሉ ጦር ግን የመላው ኦሮሞ ህዝብ ጦር ሊባልም ያቃተው ኦሮሞዎችንም ያጋዘ የገደለ እስላም ክርስቲያኑን የፈጀ ህፃን ባልቴቶችን የገደለ ጸረ ህዝብ ያምባገነን ዘረኛ አገዛዝ መሳሪያ ነው። የወያኔና ኦነግን ቡትቶ ሰንደቅ ዓላማ ያለ ባንዳ ኃይል ነው። የምን ኢትዮጵያ ሊጠሩት እንኳ ቀፋቸው ያለውን አገር ወዳድ አዛውንትን ለስየልና ወደ እስር ዳርጎ ህፃን ሳይቀር የደፈሩትንና ሽብርተኞችን ህዝብ የፈጁትን ምህረት ሊሰጥ ያቀደው ጸረ ህዝብ አገዛዝ ኢትዮጵያን የጥፋት የመከራ መሬት ሊያደርግ ቆርጦ የተነሳውን ዘረኛ ኮሎኔል በጅቡቲም አረንጓዴ አሻራ አኖረ ይሉለታል ያሾፉብናል። ነጋ ጠባ ዶክተር ነው ሊሉን የተገደዱትም ስላልሆነ ነው። የአይጥ ምስክሮች እንዲሉ ድንብጦች በጅምላ ግርማዋቆንን ከአየር መንገድ ቢሮ አስወግዶ በምትኩ ሌተና ጀነራል ይልማ መርዳሳን የቦርዱ ሰብሳቢ አድርጎ ሾሟል። ሁሉንም ተቋም በብሔሩ አባሎች ያጨናነቀ ስንለው አሁንም ሐሰት ሊሉን ይሆን? ለውጭ ትምህርት የሚላኩት ግደይ በጋቢሳ የተኩ ሆነዋል ብንልስ? በደብረ ኤልያስ ገዳም መነኩሴዎች ሳይቀር ምዕመናን ሳይቀር ታሪክ ቅርሶች ሳይቀር እያጠፋ ያለውስ ማን ነው? እንቀጥል ካል ከደጀን ተራራ በላይ ፋሽስቶቹን የሚያጋልጥ የሚያወግዝ ክስ ይከመራል። ሁለገብ ትግላችን ይጧጧፍ ጭቆናን በቆራት ትግልና ሰገድ ሁሉም የፖለቲካ ፍረኞች ይፈቱ አስመሳዮች ጸረፋኖ አድርባይ ኃይሎች ይውደሙ።
Let's go.
አልመጭቻችን በማስከተል ከያሱ አለማየው የቀረበውን እንጻፍ ካልንማ ክፍል 2 እናሰማለን። ጓድ ያሱ አለማየው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ናቸው። ኩኩሉ ሲል ሰማኝ የኛም ማውራዶሮ ምን ያሰማኝ ይሆን ጆሮዬ ዘንድሮ የተጨቆኑና የተበደሉ ህዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለው ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብየውን ሲማጸን፣ ፍቅረ ስላሴ አገራዳልን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭት፣ የኢሃፓን በመስዋዕት የታጀበት ግን ወደ ፍቅሬ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍትን ሲያስቡ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል፣ ኦባማ ጸረ ህዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልል ከመሬቷን ጠብቀው ብለው ሶማሌዎችን እንደሚተርቱት ታቃቂ ጨርቃ ጨርቅ ታቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል ይጽፋል፣ ተኛ የተባለውም ይነቃል፣ ተስፋ አስቆራጭ የሆነውም አበረታች ይሆናል። ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሀታዊ መሲሆችና የታሪክ ላጲሶች እየተጋለጡ መሆኑን እያየን እየታዘብን ነው። እሰየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ፣ ባለፈም በነበር ለምን እሰጥ አገባ ይበረክታል ብለውም ያማርራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈውን በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደም ዋጋም ከፍሎ አቸናፊ አልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደቡንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትህን ገዳይ አባባይ ማለት ቅንዴት ሊከተል መቻሉ ግልጽ ነው። ስንቱን ህዝብ የደም እንባ ያስለቀሰውን አጼ የሚያወድሱና መቼም ቢሆን መች አገር እንዲረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፎ የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስብን አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼም ውዳሴ የማቅረቡ ዘግናኝ ነው። ከጥያጣ መደናገር ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስ የሆነ ሁኔታ። ታሪኩን ይረሳ ግን
ሊጋን ይገደልና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይ ሆኖ ቆሽትን ያነዳል ያቃጥላል። አነሳቴ እንኳን ነበርንበትና አሰተን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቀጥፈኞች ወይም በቀድሞ አነጋገር የብዕር ኩሪዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንሰማራ ታሪክንና ቅርስን በመንከባከብ መስ ግዴታን መወጣት ይጠበቃል ነውና ታሪክ ሲበረስ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በመሰረታው ነበርኩና ከኔ በላይ ማን ቢናገር ቢጽፍ ማለቱ ባይቃጣኝም በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ፋናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጻፍካልማ ስለ ፍቅር እንጽፋለን። እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያው ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። ያዝነውን የፋይናል መርስ ሌሎች ስቃያቸው ሲበዛ ሰጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ቢገመት የማይቻል ስቃይና ሲየምን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንሳፍካል ስለ ድላይም ሆነ ጽጌ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መርፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉብሳ አባይ ደበሳይ ካሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለነ ጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ ይሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ህዝቅያስ ስለነ ውብሸትና መሐመድ ማፉስ ሙሉጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ አጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ ብዕራችንን አያደርቀው። ጀግናው ጀጃው ለምሳሌ ወያኔ ኢህአፓ ኢህአሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታኮስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓመተ ምህረት ሰራዊቱንና ኢህአፓን ከብተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ልንጽፍ ነው በሚልም ሲውገረገሩ ከነሱ ክህደት በኋላና ወያኔ ስልጣን ከያዘ በኋላ ስለተደረገ ተጋድሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጽሐፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉድ አጋላጮች ከተገኙበት ነቆ ብለን ኢህአፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠብቅም። ጸጋይ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክክም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናራዝንም። እንጻፍ ካልን ብዕራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይተች ስንልም ውንጀላ ሳይሆን ሂስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢህአፓን ሊያጠቁ ቢነሱ የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የኢህአፓን ታሪክ ጸሐፊ መሆን የሚከጅሉት አለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ሰነበረከት፣ አዲሱ ለገሰ፣ ብላዊ ዮሴፍ ወዘተ ጋር ራት ተጋባዥ ናቸውና ቀላጭ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከሀገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍ ካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጥት ያለቅሳል የሚባልብንም አይደለንም። ብናገር እንዲያጠፋ በተነሳ ከይሲ ድርጅት ላይ ብቅ ጓዶቻችንን እነጸጋይና ይስሐቅ በለጠ ስጦታውን አዛናው ደሳለኝን አጎትና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ ማሲምባ የተገደሉትን እነገመችንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግርግር ያውቃል ተብሎ የለ። ጥላቻና ቂም ይቅር ይላሉ አንዳንዶች። ለምንና እንዴት? ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ? በፍጹም። ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲሊቀልዱ እየጣሩ ናቸው። ከወያኔ ተጣላን ቢሉም ከዓመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንጻራዊ ደረጃ ገብረው አስራ ሲካት ሐቁን ተጸጽተው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጠፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደጻፍኩት ዛሬ ስለ ኢሕአፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሕአፓ ጸረ ኢሕአፓነት መጽሐፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና ታሪክ ጸሐፊ የሚባሉትም ጥረታቸው ከንቱ መሆኑን በየጊዜው ጠቅሰን እናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኔ የክልል አንድ ተወላጅ ነውና ቀይ ሽብርን ኢሕአፓ ቆሰቆሰው ሊለን ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለነዋል። የሀቅ የሚቆሙ ታሪክ ተንታኞች ጠፍተዋል፣ ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ኢሕአፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ብዙዎች መነሻና መድረሻ መንስኤና ውጤት እየተማቱባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ድሮ አመራር ነበርን ብለው የሚለፍፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በኢሕአፓ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና ምን ፈለጉ ስንል ባያስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥላላት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በዓል ዘመን ማለት የግድ ይሆናል። ጊዜ የሰጠው ቅል የሚለውም ይሠራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር፣ የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቅርቡ አንጃም ለወያኔ ገብረን ፈርመን አገር እንግባ ሲል ልዩነት ተፈጠረ እንጂ የውስጣዊ ዴሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓመተ ምህረት ፈርጣቶች እንዴት ስለ ኢሕአሰ እስከ 1986 እና ኢሕአፓ 2007 መጻፈስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልን ደግሞ ታሪኩን የምናውቀው የግድ ከሆነ ማን ማን ነው? ምን ነበር ብለን ልንጽፍ ልንገደድ ነው። እንጻፍ ካልንማ እስከዛሬ ሆዲት ጀው የነበረው ወጥቶ በአደባባይ ሊፈታ ሊነገር ነው ማለት ነው። ያዋጣል? በጥሞና ቤተሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓመተ ምህረት ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢህአፓዎችንና የአንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው እያሉ ማለታችን አይቀር ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለት አንችልም። ያፓን በተመለከተ ያልተሰራጨ ሐሰት የለም፣ የሚጠበቅ ነው። ለሀገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለትችቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢህአፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢህአፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አስከተውታል። ከአቋሙ ጋር የመጣ ጣጣ ነው። ለኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢህአፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሀቅ ይህ ነው። ኢህአፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መፎውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሲሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰጅ፣ ወዘተ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት? ምን ጥቅም ለማግኘት? ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጩ ዱቄቱን አምጪው በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ይደረግ የሚቻል ሆኖ የማይገኘው። ተኩላና በግ፣ ፍየልና ነብር በአንድ በረት አያድሩም። አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ህዝብ ባልሆነ ቅስቀሳ አስበጅተውና አሳስረው ተመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑት ህዝባችንን የሚያሳፍር ከመሆኑ ሌላ ምናልባትም የወያኔ ፓርላማ ተብዬ ግፋቢል ሁለት ወንበር ከማግኘት ውጭ የሚያተርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህን ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወግዱልኝ ያለ መሆኑን የዘነጉ ናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ በፈሬ ግማሽ መላጣ። እንጻፍ ካልደማ ሀቁን ማስፈር ስላለብን ምናልባትም የሽፍንፍኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ዕጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረውም። ኢህአፓን የሚጠሉና ያ ትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው፣ ማለትም በወያኔ የተገዙ። የዛሬን ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሀቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያች አይቀሬ የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሐቅ ለስላሳ ወይም ጀርባ ካቲ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሐቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቃጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሐቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈጥር ላይሆን መቻሉን መገንዘብ የግድ ይሆናል። ሚስጥሮች እንደ ይዘታቸውና አንደምታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደለም። ከድርጅት ታሪክ አንጻርም ሚስጥር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም፣ በማያውቁት የሚቀባጥሩ ሲመጡ ግን የተሰዉ ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈላጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሐቁ ይህ ነው ማለቱ ግዴታችን ይሆናል። ይህ ቢባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቅድሚያ ባለው ትውልድና ለመጪው የሰማዕትን ገር ለማስረከብና ከፈሰሰው ደም ትምህርትን ቀስሞ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላዬ በላዬ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሌ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብናል። የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ስህተቱንም ድሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሐቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። ይህ ሆነ ይህ ተደረገ ሐቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት የዛሬ የኋላ መብራት ከያኔው ተጨባጭ ሁኔታ እይታ ጋር እንዳይጋጭ። ለዚህም ነው ታሪክ ተብለው የተሞከሩት ከሐቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ ኃላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው። ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለእኛ አይደለም። ውድ ጓዶቻችን በዘረኞች ሲገደሉና በዚያው የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡዕ ድርጅት ደግሞ ሽፍን ነው በሚል ሐቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ፣ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ፣ በምስረታው ያልነበረ መስራች ሲሆን፣ በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን፣ መስራች ያልነበረው መስራች ነኝ ሲል፣ ለአገሩ የቆመው ለሶማሊያ ተሰለፈ ሲባል፣ ድርጅቱ ራሱ በምዕራብ ጀርመንና አልጄሪያ ተቋቋመ ሲባል፣ ኤርትራን ሲያስገነጥል፣ ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጽ አንብበን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ። ምን ያስገርማል በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ጥቅም ፈላጊና ዘረኛ ዋሾች ቢፈሉ። ኢህአፓና ታሪኩ ስንል የንብ ቀፎን የነካካን ሆኗል። እኛ ኢህአፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢህአፓነት ማለት ከዕለታት አንድ ቀን የዛሬ 40-35 ዓመት በኢህአፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉሊትም ተፈራም ህላዊም ሐሰንም አባተም ግርማና ስማቸውን ሳንጠራ የምናልፋቸውም ኢህአፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንደ አባይ አምባዛ አስክሮ የተፋቸው መወለድ ቋንቋ ነው ይላል ያገራችን ሰው ነበርንም ካንቱ ነው መሆንና ጸንቶ መቀጠል ነው ዋናው የኛ ጸጋ ይህ ነው የምንኮራበትና የሚያኮራን ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተወውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይ ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም። እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው። ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ኬት የመጣ ይሆናል? ፎክሮ ከሚሸሽ ታሪክ ከሚያበላሽ አስኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተርከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል? ያለን የነበረን ሁኔታ መካዱ ከንቱ ነውና ልንጽፍ ስንነሳ እና ሀቅን ቦታዋን ስናስይዛት ትናንትም ዛሬም መድረኩ አመቸ ብለው የዘበራረቁትን ከማሳፈር አልፎ እኒያ ውድና ብርቅ የኢትዮጵያ ልጆች ሞት ለፋሽስት ሞት ለዘረኛ ገንጣይ ብለው በሞት አይፈሪነት ለምንስ እንደተሰዉ የምንዘክር ይሆናል? ውድ አገራችን ያሏትንም ጠላቶች ማንነት ይዘትና የዓመታት ሻጥረንም ዝርዝሮ ማቅረብ የግድ ይሆንብናል። ይህን ግዳጅ በጋራ ለመወጣት ደግሞ ጥረታችን ተጀምሯል።
ጉድና የንክርዳድ ጠላ አይጣል አይጣል ይሯል አበው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ከአፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባይ የተስፋ መታዝሎ መስከረም ሲጠጋ ወትሮም ልማዱ ነው በአንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ። በተለይ ዘንድሮ ጉድ የክህደት ዘመን አገጥሞ ተጋጥሞ ከእንክርዳድ ጠላ ግራ ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ሰክሮ አየለው ጥንቢራው እስኪዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙጡ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሲብሆ ወረብ ስታ የመጡ ቦታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅንዶች ለታይታ ሆነና ለወግ ማረክሱ ከርሳሙ ዘመናዊ ክራባታ ሳሪ ሱፍ ገበርጅን ልብሱ ያንደርበቱ ወፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋር መንግስት አንድም በወጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና አራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታብሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተገጥቶ ወንጀል አባዱራ ሲዘራ እሱን ሲደበቅ ከይታ ታምራት ጀሬሳ ዘርፈጁ ጅነዲን በሪትበር ይዘልቃል ጥሩምባ ያስነፋ አታሞ ያስመጣ ከዚህ ጫፍ ወዲያኛው መርጥ ያጣሽ መርከብ አገር ስትላጋ በትርምስ ማአት ስግል መርስ ያጣ ሰላም ስትላጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አሰስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳ ይፈውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከእናቶች መቀነት ለዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ውሃ ቀጥሏል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማዋ ትብር የታሰረበቱ ሳዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንጋዜው ያቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ አዲስ አበባ የጥቁር መናፈሪያ የፍቅር መጀመሪያ ወርቄ ያደግብሽ ብዙ ብዙ ያየውብሽ አዲስ አበባ 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 Shabbat shalom.